My beloved brothers and sisters,
ውድ ወንድሞችና እህቶቼ በዚህ ጠዋት ከእናንተ ጋር በመሆኔ ታላቅ ምስጋና ይሰማኛል። ለእናንተ ለማነጋገር ያለኝን እድል ስንጠይቅ የእናንተ እምነትና ጸሎትን እጠይቃለሁ። ከዘመናት በሙሉ ወንዶችና ሴቶች ስለዚህ ሕግጋትና በዚህ ቦታ ስላላቸው ኃላፊነትና ስለዚህ ሕይወት ዓላማ እንዲሁም ሰላምና ደስታ ስለሚያገኙበት መንገድና አውቀት መረጃ ለማግኘት ፈልገዋል። እንደዚህ አይነት ፍተሻም በእያንዳንዳችን ይደረጋል። ይህ አውቀት እና መደረጃም ለሰው ዘር በሙሉ የሚገኝ ነው። በዘላለማዊ በሆኑ እውነቶች ውስጥ የተያያዙም ናቸው። በትምህርትና ቃል ኪዳን ክፍል 1 ቁጥር 39 ላይ እንደምናነበው ስለሆነም እናስተውሉ፣ ጌታ አምላክ ነው፣ መንፈስም ይመስክራል፣ እና ምስክርነቱም እውነት ነው፣ እና እውነትም ከዘላለም እስከ ዘላለም ይኖራል። ገጣሚው እንደጻፈው ሰማያት ብትሄድም እና የምድር ምንጭም ቢፈነዳም እውነት የምድር የሕይወት ምድር ከሆነ ክፉ የሆነው ይጽናናል፣ ሁልጊዜም ለዘላለም የማይቀየር ሆነ። አንዳንዶች እንደዚህ አይነት እውነቶች የት ነው የሚገኙት እናም እንዴት ነው የምናውቀው ብለው ይጠይቃሉ። በ1833 ዓ ም በከርትላንድ ኦሃዮ ውስጥ ለጆሴፍ ስሚዝ በሰጠው ራእይ ጌታ እንዲህ አውጇል፣ እውነት እንዳሉ እንደነበሩና ወደፊት እንደሚኖሩ የታወቀበት ነው። የእውነት መንፈስ የእግዚአብሔር ነው። እናም ትእዛዛቱን ካላከበረ በስተቀር ማንም ሰው ሙላትን አይቀበልም። የእግዚአብሔር ትእዛዛትን የሚያከብርም በእውነትና ሁሉን ነገሮች በማወቅ እስከሚያከብር ድረስ እውነትና ብርሃንን ይቀበላል። የእግዚአብሔር ትእዛዛት የሚያከብር በእውነትና ሁሉም ነገሮች በማወቅ እንደሚያከብር ድረስ እና እውነትና ብርሃንን ይቀበላል የሚለው ምን አይነት አስገራሚ ቃል ኪዳን ነበር! የወንጌል ሙላት በዳግም በተመለሰበት በዚህ ቀን እውቀት የሚገኝበት ዘመን እና እኔና እናንተ ከዚህ በፊት ባደረገው መንገድ እውቀትን የምንፈልግበት ምክንያት የለም። የሚያፈቅር የሰማይ አባት መንገድን አዘጋጅቶልናል። እናም የማይወድቅ መመሪያም የሆን ታዛዛቶችን ሰጥቶናል። የእውነት እውቀትን እንደ ታላቅ ጥያቄዎች መልሶች የሚሰጡ የእግዚአብሔር ታዛዥነት ትእዛዛትን ታዛዥ ስንሆን ነው። በሕይወታችን በሙሉ ታዛዥነት እንማራለን። በልጅነታችን ጀምሮ እኛን የሚንከባከቡ ደህንነታችንን ለማረጋገጥ መመሪያዎችና ሕግጋትን ይሰጠናል። እንደዚህ አይነት ሕግጋትን ብናከብር ሕይወት ለሁላችንም ቀላል ይሆናል። ብዙዎቻችን ግን ታዛዥነትን ጥቅም በአጋጣሚ እንማራለን። በማድግበት ጊዜ በሕጋ ቤት እስከ ሐምሌ እስከ መስከረም ቤተሰብ በፕሮቮ ሸለቆ ውስጥ በሚገኘው በቪቪያን ፓርክ በሽርሽር ቤታዎችን ውስጥ እንቆይ ነበር። በእነዚያ ችግር በሌለባቸው ቀኖች የልብ ጓደኛ ያንዱ ቤተሰቡ የሽርሽር ቤትን በሽርስ ፓርክ የነበራቸው ዲን ላርሰን ነበር። በየቀኑ እርሱና እኔ ልጆችን ይዙ ብሎ ነገሮች ለማድረግ የሚችሉበትን ይህን ቦታዎች አሳበ ማጥመድ ድንጋዮችን ሌሎች ነገሮችንም በመሰብሰብና በኮረብታዎች ላይ በመውጣት ቀናችንን እናሳለፍ ነበር። አንድ ጠዋት ዳኒና እኔ ከሌሎች ጓደኞቻችን ጋር እሳት አንድደን ለመጫወት ወሰንን። በቅርብ ባለ ሜዳ ላይ ቦታ የምንሰበሰብበት ቦታ ማዘጋጀት ነበረብን። በሳር የተሸፈነውን ሜዳ የደረቀና እሾህማ ሆኖ ዓላማ ለነበረን የሚጠቅም አልነበረን። ትልቅ ክብ የሆነ ቦታን ለማዘጋጀት በማቀድ ረጅም የሆኑ ሳሮችን ማጨድን ጀመርን። ባህላችን በሙሉ ሳርን መሳብ ጀመርን። ነገር ግን ለመጫድ የቻልነው ትንሽ ሳሮችን ብቻ ነበር። የሥራ ሙሉ ቀንም ይፈጅ እንደሆነ አወቅን። እናም ሐላችንና ፍላጎታችን እየቀነሰ ነበር። ከዚያም ለዚህ ጥሩ መፍትሄ እንዲሆን የመሰለ ሐሳብ አሰመጣብኝ። ለዳኒ እንዲህ አልኩት፣ ማድረግ ያለብን ሳሩን ማቃጠል ነው። በሜዳው ሳር ክብ የሆነ ቦታ ብቻ እናነዳለን። እርሱም ወዲያው ባሉት ተስማማ። ክብሪቶችን ለማምጣት ወደ ሽርሽር ቤት ሮጬ ሄድኩኝ። በስምንት ዓመት ክብሪት ለመጠቀም ፈቃድ እንደነበረኝ አታስቡ። ዳኒና እኔ እነዚህን ያለመቆጣጠሪያ ለመጠቀም ፈቃድ አልነበረንም። ሁለታችንም ስለ እሳት አደጋ በተደጋጋሚ ማስጠንቀቂያ ተሰጥቶን ነበር። ነገር ግን ቤተሰቦቼ ክብሪቶችን የት እንደሚያስቀምጡ አውቅ ነበር እና ሜዳውን ማጽዳት ያስፈልገን ነበር። ሌላ ሐሳብ በአእምሮዬ ሳይገባ ወደ ሽርሽር ቤታችን ሮጥኩኝና ሌሎች እንደማያዩኝ በማረጋገጥ ክብሪቶችን ወሰድኩኝና በኪሴ ደበቅኳቸው። ለችግራችን በኪሴ ስላላት በመደሰት ወደ ዳኒ በመሮጥ ተመለስኩኝ። እሳቱን እስከምንፈልግበት ቦታ ድረስ ነዶ ራሱን እንደሚያጠፋ አስብበት እንደነበር አስታውሳለሁ። ክብሪቱን ጫርኩኝና የደረቀቱን እሳት አነደድኩት። በጋዝ እንደ ተተነከረ አይነት እሳቱ ወዲያው ተያያዘ። በመጀመሪያ ዳኒና እኔ ሳሩ ሲነድ በደነቀበት ተመለከትን። ነገር ግን እሳቱ በብቻው ሊጠፋ እንደማይችል አወቅን። ይህን ለማጥፋት እንደማናችን ስናውቅ ደነገጥን። እሳቱ ራሱም እያነደደ ዛፎችን ከዚያ በኋላ ያሉትን በአደጋ ላይ እየደረሰ ወደ ተራራው ተጓዘ። በመጨረሻም ለእርዳታ ከመሮጥ ሌላ ምንም ምርጫ አልነበረንም። ወዲያውም ከፕሮቮ ፓርክ የሚገኙት ሰዎችን በሙሉ ውሃ በተነከረበት አገልጋዮች ልብሶቻችን እሳቱን በመደብደብ ለማጥፋት መሯሯጥ ጀመሩ። ከብዙ ሰዓታት በኋላ እሳቱ ጠፋ። እናም ብዙ ዕድሜ የነበራቸው ዛፎችን እና እሳቶችን ይደርስባቸው የነበረው ቤቶች ሁሉ ዳኑ። ዳኒና እኔ በዛ ጊዜ አስቸጋሪ ቢሆንም አስፈላጊ የሆነ ትምህርትን ተማርን። ከእነዚህ ታላቅ የነበረውም የታዛዥነትን አስፈላጊ ነበር። የሰውነት ደህንነታችንን የሚጠብቁ ሕግጋት አሉ። እንደዚህም አስቸጋሪ የሆነውን ይህን ሕጋዊ ሕይወት በውጤታማነት ለመጓዝና በመጨረሻም ወደ ሰማይ አባታችን ለመመለስ እንድችል ዘንድ ጌታ የመንፈስ ደህንነታችን የሚያረጋግጡ መመሪያዎችንና ትእዛዛቶችን ሰጥቶናል። ከመቶ ዓመቶች በፊት በእንስሳት መሥዋዕት የማድረግ ባህል ለነበራቸው ትውልዶች ሳሙኤል በደፋርነት እንዲህ አወጀ፣ በውኑ እግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መሥዋዕት ደስ ይለዋልን? በዚህም ዘመን ጌታ ልብንና መልካም ፈቃድ ያለውን አእምሮ ይሻል። እናም ፈቃድ ያለው እና ታዛዥ የሆነው እርሱ ለዚህ በመጨረሻ ቀናት የጽዮኑንም ምድር በረከት ይበላል በማለት ለነቢዩ ጆሴፍ ስሚት ገልጾን ነበር። የጥንትና የአሁን የዘመን ዘብ ነቢያት በሙሉ ታዛዥነት ለደህንነታችን አስፈላጊ እንደሆነ ያውቁ ነበር። ኔፊ እንዳወጀው ጌታ ያዘዘኝን ነገሮች አደርጋለሁ ብሏል። ሌሎችም በእውነታቸውና በታዛዥነታቸው ቢደናቀፉም ኔፊ አንዴም ቢሆን ጌታ እንዲያደርግ የጠየቀውን ባለማከናወን አልወደቀም። በዚህም ምክንያት ለመቆጣጠር የምንችለው ትውልዶችን ተባርከዋል። ነፍስን የሚያነሳሱ ትእዛዛትን ታሪክ የአብርሃምና የይስሐቅ ታሪክ ነው። በአብርሃም ታዛዥ በመሆን ውዱ ልጁን ይስሐቅን ወደ ሞራያ ምድር በመሄድ እርሱን እንደ መሥዋዕት እንዲያቀርብ ጌታ የታዘዘበትን ማክበሩ እንዴት አስቸጋሪ ይሆን ነበር? ወደ ተመደበበት ቦታ ሲጓዝ አብርሃም ያለውን ዘመን ምን እንደሆነ ይሰማችኋል። ይስሐቅን አስሮ በመሥዋዕት ላይ ሲያስተኛው እናም እርሱን ለመግደል ቢላዋን በእጁ ይዞ ሐዘኑንና ሰውነቱን አምሮውን ያስጨንቆት እንደ ነበር እርግጠኛ ነኝ። በማይወላወል እምነትና በጌታ ፍጹም በማመን የጌታን ትእዛዛት አከበረ። እንዲህ ያለው ጥሪ እንዴት አስደናቂ ነበር! እናም በምን የሚያስፈልጋቸው ሁኔታ መጣ። በብላቴ ላይ እጅህን አታዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ ያልከለከልክህምና እግዚአብሔር የምትፈራ እንደሆንክ አሁንም አውቃለሁ የሚለው ቃል ሲመጣ እንዴት አስደናቂና አስገራሚ ነበር! አብርሃም ተፈትኖና ተሞክሮ ነበር። እናም ለታማኝነቱ እና ለታዛዥነቱ ጌታ ይህን ግርማዊ ቃል ኪዳን ሰጠው። የምድር አሕዛብ በሙሉ በዘርህ ይከበራል፣ ቃሌንም ተሰምተሃልና።
Although we're not asked to prove our obedience.
ምን ቋዳዛጅነታችን እንደዚህ አይነት አስከራሚ ልብና በሚሰማ መንገድ እንድናደርጋገት ባንጠየቅም ታዛዥነት ከሁሉም የሚተበቀብን ነው። President Joseph Smith በጥቅምት 1873 ዓ.ም ተመረተ እንዳወጁ ታዛዥነት የሰማይ የመጀመሪያ ህግ ነው። President Gordon B. Hinckley እንዳሉት የኋለኛው ቀን ቅዱሳን ደስታ፣ የኋለኛው ቀን ቅዱሳን ሰላም፣ የኋለኛው ቀን ቅዱሳን እድገት፣ እናም የዚህ ሕዝብ ለዓለማዊ ደህንነትና ለዓለማዊነት የሚገኘው በእግዚአብሔር ምክሮች ታዛዥ በመሆን ነው። ታዛዥነት የነቢያትን ልምድ ጸባይ ነው። በዘመናት ሁሉ በሙሉ ይህን ለእነርሱ ጥንካሬ እውቀት ሰጥቷል። እኛም ለዚህ ጥንካሬና እውቀት ምንጭ መብት እንዳለን ማረጋገጥ አስፈላጊ ነው። ይህም የእግዚአብሔር ትእዛዛትን ስናከብር በቀላል ለእያንዳንዳችን ልናገኛቸው የምንችል ነው። በዓመታት በሙሉ በልዩ ታማኝና ታዛዥ የሆኑ ለመቁጠር የማይቻሉ ሰዎችን አውቃለሁ። በእነርሱ ተባርኬአለሁ፣ እናም ተነሳስቻለሁ። ከእነዚህ ስለ ሁለቱ ሰዎች ልንገራችሁ። ዋልቶ ክራውዛ ቤተሰብ ያለው ከሁለት የዓለም ጦርነት በኋላ እንደ ምስራቅ ጀርመን በሚባለው ውስጥ የሚኖር የቤተ ክርስቲያኗ ታማኝ አባል ነበር። በነበረበት የዓለም ክፍል ነጻነት ስላልነበራቸው ችግር ቢኖርበትም ወንድም ክራውዛ ጌታ የሚወድና የሚያገለግል ሰው ነበር። በታማኝነትና በጥንቃቄ የተሰጡትን እያንዳንዱን ኃላፊነቶች ያሟላ ነበር። ሌላውም ሰው በ1911 ዓመት እንደ አውሮፓዊ አቆጣጠር በ17 ዓመቱ በጀርመኒ ውስጥ ተቀይሮ የተጠመቀ በሃንጋሪ የሚኖር ሰው ነበር። ወዲያውም ወደ ሃንጋሪ ተመለሰ። ከሁለተኛው የዓለም ጦርነት በኋላ በድረስደን ከተማ ውስጥ እንደ እስረኛ ይኖር ነበር። በሃንጋሪምና ነጻነትም ተወስዶ ነበር። ወንድም ዶንቮርፍም የማያውቀው ወንድም ክራውዛ የእርሱ የቤተሰብ የቤት ለቤት አስተማሪ እንዲሆን በየጊዜው እንዲጎበኝ ኃላፊነት ተሰጠው። ወንድም ክራውዛ አብሮ የሚያስተማረውን ጓደኛ ጠርቶ እንዲህ አለው፣ ወንድም ዮሃም ደንድሮፍን እንድንጎበኝ ኃላፊነት ተቀብለናል። ከእኔ ጋር በዚህ ሳምንት ለመጎብኘት ጊዜ አለ? የወንጌል መልእክትን ለመስጠት ትችላለህ? ከዚያም ወንድም ዲዮድሮፍ ሚኖሮ በሃንጋሪ ውስጥ ነው አለው። የደነገጠ ጓደኛውም መቼ ነው የምንሄደው በማለት ጠየቀ። ወንድም ክራሳም ነገ ብሎ መለሰ። ጓደኛውም መቼ እንመለሳለን አለው። ወንድም ክራሳም ምናልባት ከሰማት በኋላ ከተመለስን በማለት መለሰ። ሁለቱ አስተማሪዎች ወንድም ደንዶርፍን ለመጎብኘት ረጅም ጉዞ በነበረው በባቡርና በአውቶቢስ ሄዱ። ወደ ደንዶርፍን የቤት ለቤት አስተማሪ ከጦርነት በፊት ጀምሮ አልነበራቸውም። አሁን እነዚህ ሁለት የጌታ አገልጋዮች ሲመለከት እነርሱ በመምጣታቸው የነበረው ታላቅ ደስታ ነበር። በመጀመሪያ የእነርሱን እጅ ለመጨበጥ እምቢ አለ። እናም ወደ መኝታ ቤቱ ለብዙ ዓመታት ያጠራቀማቸውን አስራቱን አመጣ። የቤት ለቤት አስተማሪዎቹም ገንዘቡን አስራቱን ሰጠና አሁን ለጌታ ያለኝን ኃላፊነት አከናውኛለሁ። አሁን የጌታ አገልጋዮችን እጆች ለመጨበጥ ብቁነት ይሰማኛል አለ። ይህ ከቤተ ክርስቲያኗ ጋር ለብዙ ዓመት ግንኙነት ያልነበረው ታማኝ ወንድም ከነበረው ትንሽ ገቢ አስራቱን የሚከፍልበትን ማጠራቀሙ በጣም ታላቅ በሌለው መንገድ እንዳስደነቀው ወንድም ክራሳ ነግረውኝ ነበር። ይህን መቼ ለመክፈል እንደሚችል ሳያውቅ ነበረ ያጠራቀማቸው። ወንድም ዋልተር ክራሳ በ94 ዓመታቸው ከ9 ዓመት በፊት ሞቱ። በሕይወታቸው በሙሉ በታማኝነትና በታዛዥነት አገለገሉ። እናም ለእኔ ለሚያውቋቸው በሙሉ የሚያነሳሱ ነበሩ። ኃላፊነት ሲሰጣቸው ምንም አይጠይቁም፣ አያጉረመርሙም እና ለማድረግ የማይችሉበትን ምክንያት በምንም አይሰጡም ነበር። ወንድሞችና እህቶቼ፣ የሕይወት ታላቅ ፈተና ታዛዥነት ነው። ጌታ እንዳለው ጌታ አምላክን ምት የሚያዛቸውን ማንኛውን ነገሮች ሁሉ እንደሚያደርጉ ለማየት በዚህ እንፈትናቸዋለን ብሏል። አዳኝ እንዳወጀውም በእጄ በረከት የሚፈልገውን ለዚያ በረከት የተመደበ ሕግና ዓለም ከመመሥረቷ በፊት በሥራ ላይ የተዋሉ እቅደ ሁኔታ ሊኖርባቸው ያስፈልጋልና ብሏል። ከአዳኝ በላይ የሆነ የታዛዥነት ምሳሌ የለም። ስለ እርሱም ጳውሎስ እንዳስመለከተው ምንም ልጅ ቢሆንም ከተቀበለ መከራ መታዘዝን ተማረ። ከተፈጸመም በኋላ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው። አዳኝ ለእግዚአብሔር እውነተኛ ፍቅር ፍጹም የሆነው ሕይወት በመኖር የእርሱ የሆነውን ቅዱስ ተልእኮ በማክበር አሳየ። ትዕቢተኛ አልነበረም። በኩራት የተዋጠረ አልነበረም። ታማኝም አልነበረም። ያልነበረበትም አልነበረም። ሁልጊዜም ትሑት ነበር። ሁልጊዜም ልባዊ ነበር። ሁልጊዜም ታዛዥ ነበር። በታዋቂ አታላዩ እንዲሁም በዲያብሎስ እንዲፈተን በመንፈስ ወደ ዱር ቢመራም ለአርባ ቀንና ለአርባ ምሽት በጾም በሰውነት ደካማ ቢሆንም ክፉ የሚስቡና የሚገፋፉ ሐሳቦች ቢቀርብለትም ትክክለኛ እንዳልሆነ ከሚያውቀው ለመለወጥ እምቢ በማለት የእኛ የታዛዥነት ምሳሌ መለኮታዊ ምሳሌ ሰጠን። ጉዳቱ ታላቅ ሆኖ ወዝሙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ በነበረበት የጌቴሰማኒ ስቃይ ሲመጣበትም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ በማለት የታዛዥነት ልጅ ምሳሌ ሰጠን። የአዳኝ የመጀመሪያ ሐዋርያት እንዳስተማረው እኔና እናንተ ተከተሉኝ በማለት ያስተምራል።
Are we willing to obey?
ታዛጅለመሆን ፈቃደኞች ነን? የምንፈልጋቸው ወቀቶች የምንፈልጋቸው መልሶች እና የሚቀየር ዓለም ፈተናዎችን ለማቋቋም የምንፈልጋቸው ተነካሪዎች የኛ ለመሆን የሚችሉ የጌታ ትእዛዛት በፈቃደኝነት ስናከብር ስንታዘዝባቸውም ነው። የጌታን ቃል እንደገና ተክሳለሁ። የእግዚአብሔር ትእዛዛት የሚያከብር በእውነትና ሁሉንም ነገሮች በማወቅ እስከሚያከብር ድረስ እና ሁሉንም ብርሃን ይቀበላል። ለታዛጁ ቃላት ለተገባ ሁሉ ብዙ ሽልማቶችን እንድንከበር ትሁት ጸሎቴ ነው። በኢየሱስ ክርስቶስ በጌታችንና በአዳኛችን ስም ነው። አሜን።